ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ያልተገደበ መድረስ ይሉት ነበር። አንፌተርድ አክሰስ ነው ተጠይቆ ነበር። ይሄ ተፈቅዷል። ኖቲፋይ አድርጋችሁ ብቻ ሂዱ ተብሎ እንግዲህ በዚህ ሁኔታ እየተንቀሳቀሱ ነው ያሉት። አንዱ እሱ ነው። ሌላው ሰብአዊ መብት ጥሰት አለ እና ነጻ በሆነ ገለልተኛ አካል ይጣራ ነው እሺ ተብሏል። ሶስተኛ፣ ሰብአዊ መብት ተደራሽነትም የተሻሻለ እየሄደ ያለበት ሁኔታ ነው ያለው። እውነታው ይሄ በሆነበት ሰዓት የለም ይሄ አልሆነም ብሎ የሚክድ ኃይል ከመጣ ምንም ማድረግ አይቻልም።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በኢትዮጵያ በትግራይ ክልል ውስጥ መፈጸሙ ተዘገበ ያሉት የጭካኔ አድራጎትና እየተባባሰ የመጣው ያሉት ሁኔታ አገራቸውን ያሳሰባት መሆኑን አስመልክቶ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና ዕለት ያወጡትን መግለጫ ከተቃወሙበት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኢትዮጵያን ሉዓላዊ ድንበር ጥሶ ወረራ የፈጸመውን የሱዳን ሰራዊት ጉዳይ አስመልክቶ መንግስት ፈጣን እልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ስራ የተሰማሩ ባለሀብቶችና ነዋሪዎች ተናገሩ። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 22 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅት ታዬ ከቴክኒክ አቀናባሪው ንጉሱ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በትግራይ ክልል በአሁኑ ወቅት ያለውን የጸጥታ ችግር በመቅረፍ ለሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲ ፓርቲ አሳሰበ። ፓርቲው ዛሬ ባወጣው መግለጫ ትግራይ ክልል ውስጥ ላለፉት 3 ዓመታት ይጎሸም የነበረውን የጦርነት ነጋሪት ለማስቀረት ብዙ ጥረት ማድረጉን ገልጾ ነገር ግን ሐሳቡ ተቀባይነትን ሳያገኝ ቀርቷል ብለዋል። አያይዞም ጥቅምት 24 ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ፓርቲው ቀደም ብሎ የነበረው ፍርሃት በይፋ ገሃድ መውጣቱን ነው የገለጸው። እዚህ ጦርነት በኋላ አሁን በትግራይ ያለው የሰብአዊ ቀውስ ሁኔታ እጅግ አሳሳቢ መሆኑን ገልጾ ግድያ፣ ዘረፋ፣ ሴቶች ላይ የደረሰው ወሲባዊ ጥቃት፣ መፈናቀሉና ሌሎች የሰብአዊ መብቶች ጥሰቶች እንደሆኑ ዘርዝሯል። እስካሁን የወጡት ሪፖርቶችም በትግራይ ክልል የደረሰውን በደል ሙሉ ስዕሉን አያሳዩም ያለው ፓርቲው፣ በመሆኑም ችግሩን ለመቅረፍ አማራጮች ናቸው ያለውን 6 ነጥብ አስቀምጧል። በአሁኑ ሰዓት ያለውን የጸጥታ ችግር በመቅረፍ ለሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ እንዳለበት፣ ሕዝቡ የዕለት ተዕለት ተግባሩን እንዲያከናውን የተዘጉ የመንግስት ተቋማት እንዲከፈቱ፣ የሰው ኃይል እንዲመደብ፣ በአማራ ክልል የተያዙ አካባቢዎች ሕገ መንግስቱን ተከትሎ መቋጫ እስከሚበጅለት ድረስ በትግራይ ክልል መስተዳድር ስር እንዲቀጥሉ ሲል ፓርቲው ጠይቋል። መንግስት የኤርትራ ሰራዊት የለም ቢልም በአሁኑ ሰዓት በሰራዊቱ ስለሚደርሱ ጥፋቶች መረጃዎች እየወጡ መሆኑን በመግለጫው የጠቀሰው አረና የደረሱት ጥፋቶች በገለልተኛ አካል እንዲጣሩና ሰራዊቱም አገሪቱን ለቆ እንዲወጣ እንዲደረግ ጠይቋል። ጣርቶም ንብረት የተወረሰባቸውም ሆነ የወደመባቸው ሰዎች እንዲመለስላቸውና ካሳ እንዲሰጣቸው ሲል ጠይቋል። በትግራይ ክልል የደረሰው ውድመትም ሆነ የሰብአዊ መብት ጥሰት ሁሉንም ኢትዮጵያዊ የሚመለከት በመሆኑ እያንዳንዱ ዜጋ በራሱ ወገኖች ላይ እንደተፈጸመ ቆጥሮ ለዘላቂ መፍትሄ እንዲተባበር አረና ጠይቋል። አድማጮች፣ ከአረና ፓርቲ የህዝብ ግንኙነት ጋር የተደረገው ቃለ ምልልስ በነገው ምሽት ይቀርባል። ኬንያ የምስራቅ አፍሪቃ ሀገሮች ማህበረሰብ ሊቀመንበርነቱን ተረክባለች። የአባል ሀገሮቹ ጉባኤ ቅዳሜ ዕለት በርቀት በኢንተርኔት አማካይነት የተከናወነ ሲሆን የኬንያ ፕሬዚደንት ኡሁሩ ኬንያታ ሊቀመንበርነቱን ከሩዋንዳ አቻቸው ከፖል ካጋሜ ተቀብለዋል። ገልሞን ለዘገባው አመሰግናለሁ። ማዕከላዊ አፍሪካ ሪፐብሊክ ውስጥ ካለፈው ታህሳስ ወር የመጀመሪያ ሳምንት ወዲህ ከቀያቸው የተፈናቀሉት ሰዎች ቁጥር ወደ 240 ሺህ እንደሚገመት የተባበሩት መንግስታት ድርጅት የረድኤት ሰራተኞች ተናገሩ። መፈናቀሉን ያስከተለው በሀገሪቱ እንደ አውሮፓውያን አቆጣጠር ታህሳስ 27 ቀን የተካሄደው ምርጫ አስቀድመው ለማደናቀፍ የተነሱ ራሳቸውን የለውጥ አርበኞች ጥምረት ብለው የጠሩ አማጽያን ባደረሷቸው ጥቃቶች ምክንያት እንደሆነ ተገልጿል። አማጽያኑ በመቀጠልም ተመራጩን ፕሬዚደንት ፎስቲን ቱዋንዴራ መንግስት ለመበጥበጥ ጥቃታቸውን ቀጥለዋል። በአሁኑ ሰዓት አማጽያኑ የሀገሪቱን 2/3 ግዛት እንደተቆጣጠሩ ነው የተገለጸው። በዚህም የተነሳ በሀገሪቱ ሰብአዊ ቀውስ እየተባባሰ መሆኑ ተጠቁሟል። አጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጦርነት በዳሸቀችው በየመን የከበደ ረሃብ ምክንያት በሚሊዮኖች የተቆጠሩ ዜጎች እንዳያልቁ ለመከላከል ለጋሾች $4 ቢሊዮን ገደማ እርዳታ እንዲሰጡ የተባበሩት መንግስታት ድርጅት ዋና ጸሐፊ ተማጽኖ አቅርበዋል። አንቶኒዮ ጉቴሬሽ የመንግስታቱ ድርጅት ስዊዘርላንድና ስዊድን በጠሩት የየመን እርዳታ ቃል መገባቢያ ጉባኤ ላይ ባደረጉት ንግግር የከበደ ቸነፈር የመን ላይ አፍጥጦ መጥቷል። በሚሊዮኖች የተቆጠረ ህዝብ በረሃብ እንዳያልቅ ከፈለግን አሁኑኑ ተሽቀዳድመን እንድረስ ሲሉ ተማጽኖ አሰምተዋል። የሚያንማር መሪ አውንግ ሳን ሱቺ ዛሬ ሰኞ ፍርድ ቤት ቀረቡ። ከአንድ ወር በፊት እሳቸውና ሌሎቹ የሲቪላዊው መንግስት አባላት በጦር ኃይሉ ከስልጣን ተወግደው በቁጥጥር ስር ከዋሉ ወዲህ ሳን ሱቺ ለመጀመሪያ ጊዜ መታየታቸው ነው። 75 ዓመቷ የሚያንማር ርዕሰ ብሔር በዋና ከተማዋ ናይፒያታው በበይነመረብ ቪዲዮ አማካይነት ችሎቱ ፊት የቀረቡ ሲሆን እንዳየኋቸው ከሆነ በደህና ሁኔታ ላይ ያሉ ይመስላል ብለዋል ጠበቃቸው። በዛሬው ችሎት አቃቤ ሕግ 2 አዳዲስ ክሶችን ያቀረበባቸው መሆኑን የገለጹት ጠበቃው አንደኛው ክስ ህዝባዊ አመጽ አነሳስተዋል፣ በሁለተኛው ደግሞ የቴሌኮሙኒኬሽን መሳሪያን ያለ ፈቃድ መጠቀም የሚከለክለውን ሕግ ጥሰዋል ተብለው ተከሰዋል። በዚህ እንዳለ የሚያንማር የጸጥታ ኃይሎች ዛሬ ያንጎን ከተማ ላይ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝና በጩኸት ማባረሪያ ፈንጂ ተኩሰውባቸዋል። ትናንት በሀገሪቱ ዙሪያ በተካሄዱ የተቃውሞ ሰልፎች ላይ 18 ሰዎች የተገደሉ ሲሆን ከ30 በላይ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ልዩ ራፖርተር ታም አንድሩስ ባወጡት መግለጫ የድርጅቱ አባል ሀገሮችና የጸጥታ ምክር ቤቱ የሚወስዳቸውን አማራጭ እርምጃዎች የዘረዘሩ ሲሆን ወታደራዊው አገዛዝ በህዝቡ ላይ የሚፈጸመውን ጥቃት ሲያባብስ ዓለም አቀፉ ማህበረሰብ አጸፋ እርምጃውን ጠንከር ማድረግ ይኖርበታል ሲሉ አሳስበዋል። ትናንት ዩናይትድ ስቴትስ ደም ያፋሰሰውን የሚያንማር የጸጥታ ኃይሎች እርምጃ አውግዛዋለች፣ ማዕቀብ ልትጥል እንደምትችልም ፍንጭ ሰጥታለች። የአውሮፓ ህብረትም በተቃዋሚዎች ላይ የሚፈጸመው የኃይል ጥቃት በአስቸኳይ እንዲቆም አሳስበዋል። በኮቪድ-19 ዜናዎች በዓለም ዙሪያ የኮቪድ-19 ክትባት መከተብን የሚደግፉ ሰዎች ቁጥር በርካታ ሀገሮች ካለፈው የአውሮፓውያን ዓመት መጨረሻ ገደማ ከነበረው ጋር ሲነጻጸር ከፍ እያለ መሆኑን አንድ ዓለም አቀፍ ጥናት አመለከተ። በተለይ ብሪታንያና ስዊድን ውስጥ መከተቡ ነው የሚሻለው የሚለው ሰው ቁጥር መጨመሩን ነው ይህ ጥናት ያመለከተው። ኔክስት ሲኤንሲ የተባለ የኮሚኒኬሽንስ ኩባንያ ዛሬ ባሳተመው ጥናቱ ያካተታቸው ብሪታንያ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ስዊድን እና ዩናይትድ ስቴትስን ነው። ብሪታንያ ውስጥ ባለፈው መስከረም ወር እንከተባለን እንጂ ያሉት 65% ተጠያቂዎች ሲሆኑ አሁን ወደ 89% ከፍ ማለቱን አመልክቷል። ስዊድን ውስጥ ደግሞ 51% የነበረው በአሁኑ ጊዜ 76% መሆኑን ነው ይህ ጥናት የገለጸው። በዚህ ጥናት መሰረት በዓለም አቀፍ ደረጃ 68% ወንዶች የኮቪድ-19 ክትባት መውሰድን ሲደግፉ ከሴቶች ደግሞ 55% መሆናቸውን ጥናቱ ጨምሮ አውስቷል። በዩናይትድ ስቴትስ ዜናዎች ደግሞ የሀገሪቱ የበሽታ ቁጥጥርና መከላከል ማዕከል የምክክር ኮሚቴ ጆንሰን ኤን ጆንሰን ኩባንያ የተሰራው የኮቪድ ክትባት ከ18 ዓመት በላይ ለሆኑ ሰዎች እንዲሰጥ ትናንትና ሙሉ ድጋፉን ሰጥቶታል። ሲዲሲ ምክረ ሐሳቦች አሳሪም ባይሆኑ በሕክምና ተቋማትና በባለሙያዎች በስፋት የሚከበሩ ናቸው። ኮሚቴውን ድጋፍ ተከትሎ የሲዲሲ ዲሬክተር ሮሼል ወለንስኪ አጽድቀውታል። ቀደም ብሎ ቅዳሜ ለት የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ለጆንሰን ኤን ጆንሰኑ ክትባት በይፋ ፈቃድ ሰጥቷል። የዩናይትድ ስቴትስ አስተዳደር ከፍተኛ ባለስልጣን እንዳስታወቁት እስከ ነገ ማክሰኞ ጧት በሚኖረው ጊዜ ውስጥ 4 ሚሊዮን የጆንሰን ኤን ጆንሰን ክትባት በየቦታው ይከፋፈላል። ቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ፍሎሪዳ ውስጥ በወጋ አጥባቂዎች የፖለቲካ ተግባር ጉባኤ ሲፓክ ላይ ባደረጉት ንግግር የፕሬዚደንት ጆ ባይደንን ፖሊሲዎች ነቅፈዋል። ትራምፕ ስልጣን ካስረከቡ ወዲህ ያደረጉት የመጀመሪያ አብይ ንግግራቸው ሲሆን የሪፐብሊካኑ ፓርቲ መሪ መሆናቸውንም አስረግጠው አስታውቀውበታል። አራት ዓመታት በኋላ እንደገና ለፕሬዝደንትነት ይወዳደሩ እንደሆነ በእርግጠኝነት ባይናገሩ ፍንጩን ግን ሰጥተዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ የካቲት 22 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ይሄ ሁላችንም እናረገ ነው። ዝናብ መጣ ሲባል ጃንጥላ ይዘን እንሄዳለን፣ ኮፍያ አርገን መጠለያ እንፈልጋለን። ሶ ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው። አንዳንዶቹ የመራባታቸው ፍጥነት እስከ 50% ይጨምራል።
ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካልና ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የኮቪድ-19 መከላከያ ክትባቶችንና የድህረ ኮቪድ ፈተናዎችን አስመልክቶ በምሽቱ ሐኪሞን ይጠይቁ ይመለሳሉ። በሁለተኛው አጋማሽ ጠብቋቸው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያን ሉዓላዊ ድንበር ጥሶ ወረራ የፈጸመውን የሱዳን ሰራዊት ጉዳይ አስመልክቶ መንግስት ፈጣን እልባት ሊሰጠው ይገባል ሲሉ በአካባቢው በእርሻ ስራ የተሰማሩ ባለሀብቶችና ነዋሪዎች ተናገሩ። ሰሞኑን በተለያዩ የመገናኛ ብዙሃን በኢትዮጵያ መንግስት የሚደገፍ የአማራ ሚሊሻና ልዩ ኃይል የሱዳን ሰራዊትን ከአካባቢው አስለቅቋል የሚባለው ዜናም እውነት አይደለም ሲሉ የአካባቢው ነዋሪዎች ገልጠዋል። አስቴር ምስጋናው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን አስተያየት አክላ ተከታዩን አድርሳናለች።
መተማ ዮሐንስ ላይ በ1300 ሄክታር መሬት ላይ የተለያዩ ሰብሎችን አልምተው እንደነበር ያስታውሳሉ አቶ አደራጀው አስማማው ለአሜሪካ ድምጽ በሰጡት ቃል። ጥቅምት 29 2013 ዓ.ም ምረት ሰብሉን በመሰብሰብ ላይ እንዳሉ በሱዳን ሰራዊት አካባቢው መወረሩን ያስታውሳሉ። የሱዳን ጦር የእርሻ ማሳቸውን የወረረው ስፍራው ላይ የነበረው የኢትዮጵያ መከላከያ ሰራዊት ለቆ በወጣ በሁለተኛው ቀን እንደነበረም ገልጸዋል። የሱዳን ጦር ወደ አካባቢው እንደገባ ንብረት መዝረፉ የተናገሩት አቶ አደራጀው ወታደሮቹ ካምፕ ላይ የነበረ ወፍጮ፣ የጋራዥ ቃን፣ ሌሎችም ቁሳቁሶችን እንዲሁም ነዳጅ ዘርፈው መውሰዳቸውን ተናግረዋል።
ወደ 26 ሚሊዮን ይሆናል። ይሄ ሰብሉ ብቻ ነው። አንደኛ መቼ ነው የወሰዱት? በቃ መጨረሻ ትንሽ ሽክሽከታ ላይ ማለት ነው። ሰራተኛን ጊዜ ወደ 350 ሰራተኛ ነበረ። ሽክሽከታ ላይ ነበር። አንዲት ኩንታል ሳያነሳ አባረሩና ያው እነሱ መጥቶ ሸከፉት ማለት ነው። አለማቸው ለዝርፊያ ነው። በቃ ጠቅተ እንደመጡ በቃ ዝርፊያ ነው ጀምሩ። ወፍጮ ነበረና ጋራጅ ነበረና ናፍታ ነበረና የተለያዩ ዘሮች ነበረን፣ ማሽኖች ነበረን። እንዳለ ወሰዱብኛል። ከዛ በኋላ ያን ሁሉ ተጓጓዙ በኋላ የሚያሰቡ ድምስላቸው ወደ ሰብሉ ስብሰቡ ገቡ ማለት ነው። እና ሱዳን ሆን ብላ ምትሰጠኛ ለሚያሸባከትኛ ለመንበት የተነሳች ማለት ነው።
የእርሻ ማሳቸው በወረራ ምክንያት መስተጓጎሉን በመተማ ወረዳ ደለሎ ተብሎ በሚጠራው አካባቢ ነዋይ አፍሳሹ አቶ ከሰተ ውበቱ ተናግረዋል።
ወታደር ነበረኛ መከላከያ ይህ አትራክተ ከተሞች ሲውልች ነው አራት ወራም መጣ ወደኛ ሻወደኛ መጣ እና እኛ ሁለት ነበረ ተከላከለ ትንሽ ምንም አቅማቸው ላይ ነው ወጣም። ያው እንዳደርሻችን የከረምነበትን ሰሪት ሱፍ ይባል ነበር ና ወንድም ተያዘው። ከዛ እንግዲህ ጀምሮ እንዳለን ያለ ከዛ በየቦታው እየጨመረ ሀይሉ ወራ እያካሄደ ያለ እስካሁን ድረስ እስካሁን ድረስ አሁን ነው። አንደኛ ውድድር ይሁን እንትን ያስረጭልን ቦታችን ብናገኙ ለቀጣይ ብናር ተጨመር እስካለ ሰማቸ ናግርም ብናር ትናል ነው። ያ ደግሞ ጉራችን ደግሞ ቢታወቅ ጉራችን መንግስት ይደጉመን ዳን ስምነ ሰራች ይደጉመን ዳን ደግሞ መንግስት ከሰራችን ሊያውቅልን ይገባል የሚል አይነት አቅርበን ነበር። ሌላ ሌታ ሊያቀርብልን የሚችል መንግስት አተናል።
የሱዳን ሰራዊት ወታደራዊ ቁጥሩን እየጨመረና ከባድ መሳሪያ እያስጠጋ መሆኑን በንግድ ስራ የሚተዳደሩት የሽንፋ ቀበሌ ነዋሪ አቶ ያዩ ፍቃዱ ገልጸዋል። የአማራ ክልል ልዩ ኃይልና ሚሊሻ የሱዳን ሰራዊትን አስለቅቋል እየተባለ ሰሞኑን በተለያዩ የመገናኛ ዘዴዎች የሚነገረው እውነት አይደለም ብለዋል አቶ ያዩ።
በእኛ ከተማ በዚህ ከቋራ ተተሽ እስከ መተማ ባለው በዚህ ሳይድ ማለት ነው የአይነት ነገሮች የሉም። አሁንም በተደረሉ መስመር ደውዬ ነበር እዛ አካባቢ ያሉ ልጆች ደወልኩላቸው የሰማነው ነገር የለም። ጠዋትም ይህን ዘገባ ሆናችን እንዳልሽው ጠዋት ሰምተነዋል። በዜና መት ግን በየትኛው አካባቢ እንደሆነም ልናውቁ አልቻለም እንጂ በእኛ መስመር የለም። ሱዳኖች አሁን እያመጡ እያስጠጉ እያስጠጉ ነው። ከባድ መሳሪያ እያመጡ እያስጠጉ ነው።
በመተማ ወረዳ የቱመንት መንዱካ ቀበሌ አስተዳዳሪ አቶ አለሙ አወቀ በደለሉ አካባቢ የሰራዊትና የከባድ መሳሪያ እንቅስቃሴ እንዲሁም የተኩስ ድምጽ እንዳለ መስማታቸውን ጠቅሰዋል። በወረዳው ቲያ ተብላ በመትጠራው ስፍራ ማዶ በሚገኘው የአርሶ አደር ማሳ ላይም ዛፍ እየቆረጡ በማክሰል ከፍተኛ የደን ውድመት እያደረሱ ናቸው ብለዋል።
1 ኪሎ ሜትር በማይሞላ የሁለቱም ህዝቦች በሚኖሩበት አካባቢና ቀጠና እንዲህ አይነት ወታደራዊ እንቅስቃሴ ማድረግ በራሱ ተገቢ እንዳልሆነ ማህበረሰቡ በትዝብት እያየ ነው። ሰራዊቱም በትዝብት እየተከታተለው ነው እና እዚ አካባቢ እንዲህ አይነት ጫና ሊያሳድር በሚችል እይታ እየተንቀሳቀሱ ያሉበት ሁኔታ አለ። ሌላው ከሱ ዝቅ ብሎ የእነሱ አንዲት መንደር አለች፣ ቲሀ የምትባል ቲሀ። ከእነሱ መንደር ማዶ ለማዶ ያለው በሙሉ የእኛ አርሶ አደር የያዘው የእርሻ ቦታ ነው። እዚህ የእርሻ ቦታ ተሻግረው በክሰል ስም ነው ክሰል እንጨት የሚቆረጣለ ክሰል እንጨት በሰፊ አርሶ አበሻ አርሶ አደር የያዘው መሬት ላይ ተሻግረው እንጨት ይቆርጣሉ፣ በእኛ አድማሉ። በስፋት ክሰል እየተከሰለ ወደ ምድረ ሱዳን ነው የሚጫነው። እዚህ ላይ ምናልባት እንደው ለምሳሌ የማን እርሻ ላይ የሚለውን በንጽጽር ለመስጠት እንዳለው አማረ የሚባል አንድ ባለሀብት አለ። 50 ሄክታር መሬት አሁን እሱ ላይ ሰፊ የክሰል ስራ እየተሰራ እንጨት ደን እየወደመ ያለበት ሁኔታ አለ። ሌላው አጠቃላይ እዚህ አካባቢ ያለውን እርሻ በስፋት አሁን እየቆረጡ እየተጠቀሙበት ነው። እዚህ አዋሳኝ ያሉ እርሻዎች በሙሉ አሁን የእነሱ ሰው ነው እየቆረጠ የሚጠቀምበት። ይህን እንጨት የሚቆርጠው ደግሞ የእነሱ ታጣቂ ኃይል የሆነ በእነሱ አባባል ቢፋሻ ይሉታል ግን መሳሪያ ነው እየተንቀሳቀሰ ነው እያስቆረጠ ያለው።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ደሳለኝ ጣሰው በኢትዮጵያና በሱዳን የድንበር ላይ ያለው ሁኔታ መባባሱንና የሱዳን ወታደሮች በአራት አቅጣጫ ወደ 40 ኪሎ ሜትር ጥሰው መግባታቸውን አመልክተዋል።
ከ200 በላይ አርሶ አደር ንብረት ወድሟል። ይህ ወደ 1 ቢሊዮን ብር በላይ የሚሆን ገንዘብ እንደወደመ፣ ከ450 እስከ 500 የሚሆን አባወራና ማወራ እንደተፈናቀሉ፣ ከ1750 በላይ በነፍስ ደረጃ በዚህ መፈናቀል ጉዳት እንደደረሰባቸው፣ የሰላም በር የምትባል ቀበሌ ሙሉ በሙሉ በተለያየ መንገድ እንደወደሟት በማቃጠልም ንብረት ተመስረፍ፣ ይህን ከዚህ በፊት መረጃ ሰጠን አየር ላይ ሙሏል ያለው ተጨባጭ እውነታ አሁንም እሱ ነው። ከዛ ወዲህ በየጊዜው አሁንም ተጨማሪ አዳዲስ ነገሮች ለማዝ ሞተራይዝድ የሆኑ መሳሪያዎች በቀላል በቀበሌ ወይም በሎካል የጸጥታ መዋቅር ሊመከት የማይችሉ እንደ መድፍ፣ ሞርተር መሳሪያዎች የመተኮስ ተጨማሪ ጉዳት እያደረሱ የመውጣት እንቅስቃሴዎች አሉ። አሁንም ያኔ ከያዙት ቦታ ወደኋላ የተመለሱበት የምናውቀው ቦታ የለም። አሁንም ቦታ ይዘው ወረው እንደተቀመጡ ነው ያለው ተጨባጭ ነገር።
በተለያዩ መገናኛዎች ለሚሰራጨው መረጃም እንዲህ ብለዋል።
የአማራ ሚሊሻ የአካባቢ ጸጥታ መዋቅር ይህ ከቀጠና አሳንሶ ሀገርን ከመውረር በላይ አሳንሶ ለማሳየት የሚደረግ አሁንም ሁለት ጊዜ ክደት ነው እንጂ በእኛ በኩል ያጠቃነውም ያስለቀቅነውም ቦታ የለም። ለግጭት እና ለጦርነት ብለን አስበንም የተንቀሳቀስን አልቆየንም። ራሳችን ቀጠናችንን በማንጠብቅበት እና ከጅንተው ጋር በነበርንበት ጊዜ ሙሉ አቅማችን ወደ ተለያዩ አቴንሽናችን ወደ ተለያዩ ቦታ እንደሄደ አስበው ነው ያደረጉት። አሁን ላይ መንግስት በሰላማዊና ዲሞክራሲያዊ በሆነ መንገድ ይፈተዋል ብሎ ህዝቡ እየጠበቀ ነው። አሁን
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ስለ ጉዳዩ ጠይቀናቸው ነበር።
ያለኝ መረጃ የሱዳን ወታደራዊ ኃይል እኛ ወደ ሰሜኑ ሀገራችን ክፍል የህግ በላይነት ለማስከበር ፊታችንን ባዞርንበት ሰዓት ኢትዮጵያን መሬት መያዛቸውን፣ ኢትዮጵያን ንብረት መዝረፋቸውን እና ይሄ ደግሞ በፉከራ የታጀበ እንደነበር እስካሁን ድረስ እስከ ቅርብ ጊዜ ድረስ ህገወጥ ስራ መስራታቸው ነው። ኢትዮጵያ በኩል ያው ከዚህ ቀደም የህገወጥ ነው ከነበራችሁበት ተመለሱ እና የድንበር ጉዳይ ቆየ ጉዳይ ነው በሁለታችን መሀል እሱን ነበረን አግባብ እንደራደርበታለን የሚል ነው።
ከሰሞኑ ግን በኢትዮጵያ መንግስት የሚደገፍ ሚኒሻ ሰሞኑን በውስጥ የማጥቃት እርምጃ አንዳንድ
እሱን ዝርዝር መረጃ ያለኝም ማስቴር
ግን ሰሞኑን በድንበር ላይ ግጭት ነበር
የለም ይህንን ነው መረጃ ያለኝም ያልኩት። እነሱ ያለ አግባብ የኢትዮጵያን ህጋዊ መሬት መያዛቸውንና ያለ አቋማቸውን ትክክለኛ እንደሆነ መሬታቸውን እንዳስመለሱ በየሚዲያው ህገወጥ አመለካከቶች ሲራመዱ ነው የተስተዋለው። ይሄ ነው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ ያወጡት መግለጫ የኢትዮጵያን ሉዓላዊነት የሚጋፋ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ለወዳጅ መንግስታት ሁኔታውን በትክክል እንዲገነዘቡ በማስረዳትና በውይይት የተዛባውን ለማቃናት ኢትዮጵያ ጥረት እንደምታደርግም የሚኒስትሩ ቃል አቀባይ ጨምረው ገልጠዋል። ለዝርዝሩ መለስካቸው አምሃ።
የዩናይትድ ስቴትስ ሴክሬታሪ ኦፍ ስቴት ወይንም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የብዙ ድርጅቶች ዘገባ ብለው የጠቀሱትን በመንተራስ አሁን በዚያ ክልል ይታያል ያሉትን የሰብአዊ እርዳታ ሁኔታዎችንና የሰብአዊ መብቶች ጥሰቶችን አገራቸው አጥብቃ እንደምታወግዝ ተናግረዋል። የኢትዮጵያ መንግስትም ባለፈው አርብ የካቲት 19 ቀን ይፋ በተደረጉ መግለጫዎች የተፈጸሙ የሚባሉ የሰብአዊ መብቶች ጥሰትና የወንጀል ድርጊቶች ሁሉ እንደሚመረመሩ እንዲያውም ለዚህ ሥራ ዓለም አቀፍ ትብብርም እንደሚቀበል ላቀረበው ጥሪ ዩናይትድ ስቴትስ እውቅና እንደምትሰጥም ገልጸው የኢትዮጵያ መንግስት መውሰድ አለበት ያሉትን እርምጃ ይፋ አድርገዋል። ሴክሬታሪ አንቶኒ ብሊንከን የኤርትራ ኃይሎችና የአማራ ክልል ኃይሎች ከትግራይ ክልል በአስቸኳይ እንዲወጡ ይህም የኢትዮጵያ መንግስት መውሰድ ያለበት አይነተኛ እርምጃ እንደሆነ አስታውቀዋል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል የሰጠው ምላሽም የአሜሪካ መንግስት በኢትዮጵያ የውስጥ ጉዳይ ላይ የሰጠው ትዕዛዝ መሰል ሙከራ በተለይም የአማራ ክልል ኃይሎችን የተመለከተው እንደገና የማሰማራት ጥያቄ የሚያሳዝን ነው ይላል። ቪኦኤ በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን ጠይቋል።
በኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ፣ የዚህ ወረዳ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው በመግለጫችን ለብረን ባመልክተናል። እኛ እዛ ሀገር ገብተን አንድ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው። ይሄ ከሞራልም አንጻር ዓለም አቀፍ ሕግን ከማክበርም አንጻር ሉዓላዊነትን ለማክበር ከወጡት ሕጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁንም ቢሆን አስከዛ መግለጫችን ላይ በደንብ አስቀምጠናል። ኢትዮጵያ ሕዝብ አንድ፣ የፌዴራል መንግስት የራሱ ሕጎች አሉት፣ የፌዴራል መንግስትና ክልሎች የሚገናኙባቸው አግባቦች አሉት። ዞሮ ዞሮ ይሄ መዋቅር ይሄ ስያሜ የውስጥ ጉዳይ ነው። ለምንድን ነው ወደዚህ የተገባው? ለኢትዮጵያ ነጻነት ሁሉ ሚሊሻ ኢትዮጵያ ሚሊሻ ነው። ይህም በዚህ ደረጃ ነው የምናየው።
ከዚያ ቀጥሎም በግጭቱ የተሳተፉ ኃይሎች ሁሉ በተናጠል ግጭቱን ማቆማቸውን ማሳወቅ አለባቸውም ይላል መግለጫው። በኢትዮጵያ በኩል ይሄ አባባል ምላሽ አያስፈልገው?
ግጭት እንዲቆም ህግ በላይነትን ማስከበር ሲባል ግጭትን ማቆም ነው አንዱ። ይሄ እንግዲህ በተግባር በአሁኑ ሰዓት በደንብ እየተሰራ ያለ ጉዳይ ነው። ህግ አፈረቱ ሰዎች ፈልጎ ወደ ህግ የማቅረብ ነገር ነው የቀረው።
እንግዲህ በግጭቱ ተሳተፉ የሚሉት እንግዲህ የቀደመውን የቲፒኤልኤፍ ወይንም የህዝባዊ አርነት ትግራይ ወገን ከሆነ ያንን ማሳተፍ ይቻላል። እዚህ ውስጥ
ምን ይበሉ ምን ላይ የለም የሌለ ኃይል ጋር ውይይት አይኖር። በየጊዜ እየተገለጸ ሄደ ነገር ነው። ውይይት የሚደረገው ስምምነት የሚደረገው ካለው ኃይል ጋር ነው። ከሌለ ኃይል ፈልገ የት የምታመጣ አትችልም።
የዩኤስ የውጭ ጉዳይ ሚኒስትር መግለጫ እንደሚለው በየጊዜው እያሽቆለቆለ የሚገኘው የሰብአዊ እርዳታ አሰጣጥ ችግሮችና የሰብአዊ መብቶች ጥሰት በእጅጉ እንዳሳሰባቸውም ይናገራል። አሁን በትግራይ የሚገኘው የሰብአዊ እርዳታ አሰጣጥ እና የሰብአዊ መብቶች አያያዝ በኢትዮጵያ መንግስት በኩል በእርግጥ እየተሻሻለ ለመሆኑ ማስረጃ ማቅረብ ይቻላል የሚል ጥያቄም ለአምባሳደር ዲና አንስተንላቸው ነበረ።
አዋል እንግዲህ አንደኛ ማስረጃ ማለት ያልተገደበ አክሰስ መፍቀድ ነው። ከዚህ ቀደም በፍቃድ ነበር አክሰስ የሚያደርጉት፣ አሁን ግን እንደሚሄዱ ብቻ ተገለጹ መሄድ እንደሚችሉ ነው። እና በዚህ መሰረት ነው እየተሰራ ያለው። ሁለተኛ ሰብአዊ መብት ጥሰትን በሚመለከት ነጻና ገለልተኛ አካል ሊያጣራ ይችላል የሚል አቋም የተያዘው። እነዚህ እንግዲህ በዋናነት አሜሪካም ሆነች ሌሎች ምዕራባውያን ሀገሮች ያቀርቧቸው ከነበሩ ቅድመ ሁኔታዎች መካከል ዋና ዋናዎቹ ናቸው። በአሁኑ ሰዓት እንግዲህ ትላልቅ የሚዲያ አካላት በአሁኑ ሰዓት እዛ ሄዷል። አንዳንዶቹም ሪፖርት ማድረግ የጀመሩበት ሁኔታ አለ። ስለዚህ አክሰስ እስካለ ድረስ በመሬት ላለው ሁኔታ ለህብረተሰቡ ይገለጻል፣ በደንብ ይታያል ማለት ነው። እና መረጃው ይኸው ነው የሚሆነው።
አምባሳደር፣ እንደዚህ ያሉ ግፊቶች ከአሁን በፊትም በተለይ በቅርብ ጊዜ እዚሁ የፊንላንዱ ውጭ ጉዳይ ሚኒስቴር የተናገሩት ነገር አለ። አሁንም አንቶኒ ብሊንከን እንደዚህ ሲናገሩ
እኛ እንግዲህ እዚህ መሬት ላይ ያለውን ሁኔታ በሀገራችን ያለውን ሁኔታ ነው ከዚህ ማወቅ የምንችለው። ሰዎች ከሩቅ ሆነው ግን ከራሳቸው ፍላጎት አንጻር በመሬት ላይ ያለውን ሪያሊቲ የሚተረጉሙበት ሁኔታ እንዳለ ይታወቃል። አሁን ሉክ እንግዲህ እነዚህ ቅድም የጠቀስኳቸው ሁለቱ ኮንዲሽኖች ያልተገደበ መድረስ ይሉት ነበር። አንፌተርድ አክሰስ ነው ስጠይቆ የነበረው ይሄ ተፈቅዷል። ኖቲፋ አድርጋችሁ ብቻ ሂዱ ተብሎ እንግዲህ በዚህ ሁኔታ እየተንቀሳቀሱ ነው ያሉት። አንዱ እሱ ነው። ሌላው ሰብአዊ መብት ጥሰት አለ እና ነጻ በሆነ ገለልተኛ አካል ይጣራ ነው እሺ ተብሏል። ሶስተኛ ሰብአዊ መብት ተደራሽነትም የተሻሻለ እየሄደ ያለበት ሁኔታ ነው ያለው። እውነታው ይሄ በሆነበት ሰዓት የለም ይሄ አልሆነም ብሎ ሚክድ ኃይል ከመጣ ምንም ማድረግ አይቻልም፣ እምነት ነው የሚሆነው። ስለዚህ ይህንን ባያስ ነው እንግዲህ ማስታረቅ ያስፈልጋል። እንግዲህ አሁንም ደጋግመን እውነቱን ይዩት፣ አይናችሁን ግለጡ፣ በእኛ በኩል ያለው አይናችሁን ግለጡ እና ይዩት መሬት ላለው ነገር። ይህን እንደዛም ሆኖ እኮ የሚነግረህ 70% የሚመጣውን የመድኃኒትም ሆነ የምግብ አቅርቦት ከመንግስት ኪስ ነው። 30% ነው እነዚህ ተረድኤት ድርጅቶች የሚባሉት የሚያቀርቡት። ለዚህ ህዝብ ከሆነ ተቆርቋሪነታችሁ፣ ይህንን ስቃይ የሚሰማችሁ ከሆነ በሉ እርዳታችሁን ይዛችሁ ነው እየተባሉ ያሉት።
ተጨማሪ ማብራሪያ አምባሳደር፣ የኢትዮጵያ መንግስት ከአሜሪካ መንግስት ይጠይቅ ይሆን? በዚህ መግለጫ
በዚካሊ እንጌጅ ነው የምናደርገው እኛ። ወዳጅነቱ እንፈልገዋለን፣ መግባባት ነው የምንፈልገው፣ መረዳዳት ነው የምንፈልገው። ያልገባቸው ነገር ካሉ በተለያየ መንገድ እንዲገባቸው እናደርጋለን ማለት ነው። ሁሉም ወዳጆቻችንን አሜሪካንም ጨምሮ ማለት ያለው ነባራዊ ሁኔታ እንዳለ ያሉት ከፊል መረጃ ይዛችሁ መሄዱ አሉ አዋጣም፣ ለእናንተ ብዙ አይደለም፣ ለሁለቱ ሀገሮች ግንኙነትም አይጠቅም የሚል ነገር ነው መልእክታችን።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጡትና የኤርትራና የአማራ ኃይሎች ከትግራይ እንዲወጡ በጠየቁበት መግለጫ ላይ አስተያየታቸውን እንዲሰጡን በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌዴራሊዝም መምህር ዶክተር ሲሳይ መንግስቴን ቪኦኤ ጠይቋቸዋል።
የአሜሪካ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ በጣም መሰረታዊ ችግር ያለበት የማይነጻጸሩ ነገሮችንም ወደ አንድ ያመጣበት ሁኔታ እንዳለ ተመልክቻለሁ። የመጀመሪያው ነገር የኤርትራን ሰራዊትና የአማራን ክልል ልዩ ኃይል በአንድ አድርጎ መመልከት በራሱ ትልቅ ስህተት ነው። ገብተዋን እዛ ነው ያሉት የሉም የሚለው አከራካሪ ነገርም ቢሆን ኤርትራ ሰራዊት ይውጣ የሚል ሀሳብ ማንሳት ቢፈልግ የአማራ ልዩ ኃይል ጨምሮ በዛ መልክ መግለጹ ተገቢ አይደለም። የአማራ ልዩ ኃይል ወደ አካባቢው ገብቶ እንኳ ቢሆን በፌዴራል መንግስት እውቅናና ከመከላከያ ሰራዊት ጋር ተጠናጅቶ ያደረገው እንቅስቃሴ ነው ሊሆን የሚችለው። የሀገር ውስጥ ጉዳይ ነው እንደተባለው ህግ የማስከበር ስራ ነው የተሰራው። ስለዚህ ህግ በማስከበር ስራ ሂደት ውስጥ የጎረቤት ክልሎች ማለትም የአማራም የአፋርም የሌላም ክልል ተሳትፎ ሊሆን ይችላል። ከዛ በላይ የሌሎች ሀገሮች ጉዳይ ሆኖ ሊመጣ አይችልም። ምሳሌ አሜሪካ ውስጥ ከአንዱ ስቴት ከሌላኛው ስቴት ጋር በሚኖረው ግንኙነት ላይ የሌላ ሀገር ሀሳብ ቢሰጥ ወይ መግለጫ ቢያወጣ ምን ሊሰማቸው እንደሚችል መገመት አይከብድም። እና ከአንድ ትልቅ ሀገርና መንግስት የማይጠበቁ መግለጫዎች ሲወጡ እየተመለከትን ነው። ትክክልም አይደለም ብዬ ነው የማምነው።
ኒውዮርክ ታይምስ አገኘሁት ያለው የዩናይትድ ስቴትስ መንግስት የውስጥ ሪፖርትም በምዕራብ ትግራይ የሚገኙ ያላቸው የአማራ ክልል ተዋጊዎችን ይጠቅሳል። የጎረቤት አማራ ክልል ተዋጊዎችና ባለሥልጣናት ሆን ብለውና በብቃት ምዕራብ ትግራይን የአንድ ብሔር ማለትም የአማራ ብቻ መኖሪያ እያደረጉት ነው ይላል። በዶክተር ሲሳይ እምነት ኒውዮርክ ታይምስ በጠቀሰው የዩናይትድ ስቴትስ መንግሥት የውስጥ ሪፖርት ላይ የተንጸባረቀው የህወሀት ዲፕሎማቶችን የሐሰት መረጃ መነሻ ያደረገ ነው። በህወሀት የሥልጣን ዘመን ምዕራብ ትግራይ ተብሎ የተሰየመው ዞን ሁመራ፣ ወልቃይት ጠገዴና ሌሎችንም የሚያካትት መሆኑን ዶክተር ሲሳይ አስታውሰዋል።
እነሱ ምዕራባዊ ትግራይ ብለው ሰይመውት ነበር። አንድ ራሱን የቻለ ዞን አድርገው ያን አካባቢ ወደ ትግራይ አካተው ላለፉት 30 ዓመታት ሲጠቀሙበት ቆይተዋል። እነሱ በግዛ የነበሩ አማሮችም ሲያስወጡ ነው የኖሩት። ሲያፍኑ፣ ሲያስሩ፣ ሲያንገላቱ እና እንዲሰደዱ ሲያደርጉ የነበረበት ሁኔታ ነው ያለው። እና እንግዲህ ራሳቸው ያን ስራቸውን ስለሚያውቁ አሁን የአማራ ክልል ባለስልጣናት በቦታው ከገቡ እና እነዚህን አካባቢዎች የአማራ ክልል የሚያስተዳድረው ከሆነ የትግራይ ተወላጆችንም በተመሳሳይ ሁኔታ ያፈናቅላሉ። ቁጥራቸው ብዙ ስለሆነ ለወደፊቱ ምናልባት የህዝብ ውሳኔ እንኳ ይካሄድ ቢባል የትግራይ ተወላጆች ሰጡ ለማድረግ ያባግባቸዋን የሚል ስጋት ነው። ከስጋት የመጣ ነው። ግን እነሱ በተግባር ስራ ላይ ሲያውሉት የነበሩት ነው። የዘር ማጥራት ወንጀል በተግባር ማይካድራ ላይ ፈጽመውታን ከዚያ በፊት ባለፉት 30 እና 40 ዓመታት ወልቃይት ጠገዴና ሁመራ ላይ ሲፈጽሙት የኖሩት ነው። ፖለቲካዊ ስራ ለመስራት ዲፕሎማሲያዊ የሆነ ጫና ለመፍጠር እያደረጉት ያለው ጥረት አካል ተደርጎ ነው መታየት ያለበት። እነዚህ አካባቢዎች ድሮም የጎንደር ክፍለ ሀገር አካል የነበሩ የአማራ በብዛት የሚኖርባቸው እና አማራንን ብለው የሚያምኑ የህብረተሰብ ክፍሎች ናቸው። ስለዚህ የተገደው ነው የነበረው በትግራይ ውስጥ የቆዩት። አሁን ነጻ ወጥተዋል። ህግ በማስከበር ሂደቱ ይሄ ነው መታወቅ ያለበት።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የእነ አቶ ጀዋር መሐመድን የእምነት ክህደት ቃል ለማሰማት ዛሬ ቀጠሮ የነበረው የፌዴራሉ ከፍተኛ ፍርድ ቤት ሌላ ተለዋጭ ቀጠሮ ሰጠ። የእስረኞቹ ሕክምና ለምን እንዳልተፈጸመ የተጠየቁት የቃሊቲ ማረሚያ ቤት ኃላፊዎችም ከፍርድ ቤቱ ቀርበው ምላሽ ሰጥተዋል። ሙክታር ጀማል ተከታትሎታል።
ዛሬ 33ኛ ቀናቸውን በረሃ በአድማ ማስቆጠራቸውን የተገለጸው እነ አቶ ጀዋር መሐመድ የተከሳሾችን የእምነት ክህደት ቃል ለመስማት ተለዋጭ ቀጠሮ በሰጠው የልደታ ፌዴራል ከፍተኛ ፍርድ ቤት ተገኝተዋል። በችሎቱ ላይ ለፍርድ ቤቱ የተናገሩት አቶ በቀለ ገርባና ጋዜጠኛ መለሰ ድሪብሳ እኛ የተገኘነው ለፍርድ ቤቱ ካለን ክብር ነው ብለዋል። ነገር ግን የፍርድ ቤት ትዕዛዝ እንደፈለገ እየተጣሰ ሕክምና በማጣት ጤናችን አደጋ ውስጥ እየወደቀ ነው ብለዋል ተከሳሾቹ። አቶ በቀለ ገርባ በማከልም ከቀድሞ ህመሜ በተጨማሪ አይኔን እያመመኝ ነው፣ እስከሚቀጥለው ቀጠሮ በህይወት መቆየቴንም አላውቅም ብለዋል። በረሃብ አድማው የተሳተፉት በሙሉ የተገኙ ሲሆን ከረሃብ የተነሳ በመድከማቸው መናገርም ሆነ ሀሳብ መግለጽ ባለመቻላቸው ፍርድ ቤቱ የእምነት ክህደት ቃላቸውን ለመስማት ለመጋቢት 6/2013 ተለዋጭ ቀጠሮ ሰጥቷል። በሌላ በኩል እዛው በተመሳሳይ ችሎት ፍርድ ቤቱ የተመለከተው ውሳኔ አስተላልፈው የነበረው የእነ አቶ ጀዋር ሲራጅ መሐመድ የህክምና ሂደት ለምን እንዳልተፈጸመ የቃሊቲ እስር ቤት ኃላፊዎች መልስ እንዲሰጡ በጠየቀው መሰረት ኃላፊዎቹ የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ፣ ረዳት ኢንስፔክተር ድሪባ ሰንበታና አቶ አንተነህ ገበየው በችሎቱ ተገኝተው ቃላቸውን ሰጥተዋል። በፍርድ ቤቱ የተወሰነው የተከሳሾች የህክምና ሂደት እንዳይፈጸም ያደረገው ማን ነው የሚል ጥያቄ ከችሎቱ የቀረበ ሲሆን የቃሊቲ እስር ቤት ኃላፊዎች በሰጡት ምላሽ በውሳኔው መሰረት ተከሳሾችን ለማሳከም በጉዞ ላይ እንዳሉ ሜክሲኮ አካባቢ ሲደርሱ ከፌዴራል ማረሚያ ቤቶች ኮሚሽን ተደውሎ ላንድማርክ ሆስፒታል ሳይሆን ወደ ጦር ኃይሎች ሆስፒታል ይዘናቸው እንድንታዘናል ብለዋል። እኛም ላንድማርክ ሆስፒታል ውሰዱ የሚል ትዕዛዝ ከፍርድ ቤት ደርሶናል። በምን ትዕዛዝ ነው ይህንን መሻር የምንችለው ብለን ስንጠይቅ በጠቅላይ አቃቤ ሕግ የተፈረመበት ደብዳቤ ተላከልም ብለዋል። እናንተ መከተል የሚገባችሁ የፍርድ ቤት ትዕዛዝ ነው ወይስ ሌላውን የሚል ጥያቄ ፍርድ ቤቱ ለቃሊቲ ኃላፊዎች ያቀረበ ሲሆን ኃላፊዎቹም እኛ የምንቀበለው የፍርድ ቤትን ትዕዛዝ ቢሆንም ተጠሪ መስሪያ ቤት በመሆናቸው እምቢ የምንልበት መንገድ ተቸግረናል የሚል ምላሽ ሰጥተዋል። ችሎቱ በበኩሉ የፍርድ ቤትን ትዕዛዝ በመፈጸምና ባለመፈጸም ሂደት ውስጥ የተፈጸመ ወንጀል አለ ወይስ የለም የሚለውን ለመለየት ወንጀል ተፈጽሞ ከሆነ ማን እንደፈጸመ ለይቶ ትዕዛዝ ለመስጠት ለመጋቢት 6/2013 ቀጠሮ ሰጥቷል። ዛሬ የተገኙ የቃሊቲ ማረሚያ ቤት ኃላፊዎችም በዕለቱ እንዲገኙ ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ከአዲስ አበባ ወደ አድዋ ሶሎዳ ተራራ የሚደረገው አድዋ የሰላም ጉዞ በዛሬው ዕለት 46ኛ ቀን ሆነው አስተባባሪዎቹ በዓሉን በአዲስ አበባ ለማክበር በመመለስ ላይ መሆናቸውን ተናግረዋል። በተጨማሪም በሰሜኑ የአገሪቱ ክፍል ባለ የጸጥታ ችግር ሳቢያ ቀድሞ ይጓዙት ከነበረው የ1090 ኪሎ ሜትር ውስጥ ማሳካት የቻሉት 600 ኪሎ ሜትር ብቻ መሆኑን ያስታወቁ ሲሆን ከመነሻቸው አለመው በተነሱበት መሰረትም በሰሜን ኢትዮጵያ ያለውን መከራና የህዝብ ችግር መታዘባቸውን በመጪው መጋቢት 2 በሚያደርጉት የመዝጊያ ስነ ስርዓት በቪዲዮ የተደገፈ መረጃ እንደሚያወጡ ማስተዋቀዋል። የደንገረመው የጉዞ አድዋ መስራችና አስተባባሪ ያሬድ ሽመቴንና ከተጓዦቹ መካከል አንዱን እስከዳር ታደሰን አነጋግራ ተከታዩን አቀናብራለች።
ጥር 8/2013 ዓ.ም በ125 የእግር ተጓዦች የተጀመረው ጉዞ አድዋ ዛሬ በ46ኛ ቀኑ ከ80 ተጓዦች ጋር መፈጸሙንና የጉዞ ተሳታፊዎቹ በነገው ዕለት ክብረ በዓሉን በአዲስ አበባ ምኒልክ አደባባይ ለማክበር በመንገድ ላይ መሆናቸውን የመርሃ ግብሩ አስተባባሪ ያሬድ ሽመቴ ለአሜሪካ ድምጽ አስታውቋል።
ጉዞ አድዋ ላለፉት 7 ዓመታት የአድዋ ድል በዓል ቀን ውሏችንን እናሳልፈው ጠዋት አድዋ ላይ አክብረን ከሰዓት ማምሻውን ደግሞ በአውሮፕላን አዲስ አበባ መመለስ ነው ጊዜ የአመቱ መርሃ ግብር። ዘንድሮ ባሉት ሁኔታዎች የአክሱም አየር ማረፊያም ስለማይሰራም በሌሎችም ሁኔታዎች ተደማምረው ገና ጉዞ ከመጀመራችን ማስቀድሞ ከበዓሉ አንድ ቀን በፊት አዲስ አበባ የመግባት እቅድ ነበረን።
8ኛው የጉዞ አድዋ መርሃ ግብር በታቀደለት መሰረት እጅግ ብዙ ኪሎ ሜትሮችን አቋርጦ ለመሄድ ቢነሳም ከዚህ ውስጥ ግን ባለው የጸጥታ ስጋት የተነሳ ማሳካት የተቻለው 600 ኪሎ ሜትሮችን ብቻ እንደሆነ ያሬድ ሹመቴ ይናገራል።
እዚህ ቦታ ነው የደረስ ነው የሚለውን መግለጽ ለእኔ ቀላል ነው፣ ግን አሁን ባለው የሀገራችን የተወሳሰበ ፖለቲካ ምክንያት በአንድ ወገን በትግራይነት ክሌም የሚደረግ በአንድ ወገን በአማራ ክልልነት ክሌም የሚደረግ አካባቢ ስለነበርን የዚህ ክርክር ማዕከል የመሆን ፍላጎት ስለሌለን ከ600 ኪሎ ሜትር አልፈናል በሚለው መልስ ብሰጥሽ ይሻላል። መጨረሻው ውጊያ ከተካሄደበት ከማርያም ሸዊቶ ጀርባ የሚገኘው የሶሎዳ ተራራ ላይ ሰንደቅ ሰቅለን የመውረድ እየአመቱ የምናደርገው ዝግጅት አለ። በዘንድሮ ይህን ማድረግ አልቻልንም። በእኛ እምነት ግን መድረሻው ሳይሆን መንገዱ ነው ከሚነገረው ከሚባለው በላይ በአካል ምስክርነት ለመስጠት እያንዳንዱን ቦታ የመንካት ፍላጎት ስላለን ስለነበረን መነሻችን እቅዳችንም ስለሆነ በእያንዳንዱ መንገድ ላይ አልፈን እያንዳንዱን ቦታ የአድዋ ድል ማክበሪያ ቦታ አድርገን በመጨረሻ ላይ ግን ላለፉት ጥቂት ቀናት ከአንድ ቦታ በመወሰን ማለፍ የማንችልበት አጋጣሚ ተፈጥሯል ማለት ነው። ይሄ ቀድመን የምንገምተው የነበረ ነው።
የዘንድሮ የጉዞ ድባብ ከ125 ዓመት በፊት ጀግኖች አባቶች አድርገውት ከነበረው ስሜት ጋር ተቀራራቢ ነው ብሎ እንደሚያምን የሚናገረው ያሬድ ሹመቴ በደረሱባቸው ቦታዎች ውስጥ የጥይት ድምጽ እየሰሙ ማደራቸውና የህዝቡም ስለንቦና መረበሹን ማስተዋላቸውን ገልጾ ሰላምን በተመለከተ እጅግ ሰፊ ስራ መስራት እንዳለባቸው መገንዘባቸውንም ይናገራል።
በአድዋ ተራሮች መሃል ላይ ይህንን በዓል ማክበር አለመቻሉ ከኛ የመጣ ሳይሆን ያው ከመንግስትም ጭምር የመጣ ነው። አይከፋንም አይከፋን፣ ይሄ የሀገር ሁኔታ ስለሆነ በዚህም ኃላፊነት የሚወስዱ ተጠያቂነት ያላቸው አካላት አሉ። እነዚህ ተጠያቂነት ያላቸው አካላት ደግሞ ለቀጣዩ ዓመት ሀገሩን ማረጋጋት ሲችሉ፣ የህዝቡን ሰላም መመለስ ሲችሉ፣ የተናወጠው የህዝቡ ስነ ልቦና መመለስ ሲችል፣ እኛ በጠበንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም፣ ይህንን ውትነት አድርገናል። በነበርንበት ቦታ ላይ የጥይት ድምፅም ስንሰማ ከርመናል። ስለዚህ በዛ አይነት ሁኔታ ውስጥ ታጅቦ መሄድ ለእኛ የሰላም ተጓዥ ብሎ በጠበንጃ ታጅቦ መሄድ ፍላጎታችን አይደለም። ህዝቡንም እናከብራለን። ህዝቡ ደግሞ ያለበትንም ስቃይ መከራ አይተናል። በየቦታው በጦርነቱ ምክንያት ጉዳት የደረሰባቸውን ቦታ አይተናል። በሰሜኑ የሀገራችን ክፍል ያለው የጸጥታ ጉዳይ አለቃ በቃለት ሰላም ነው ተብሎ የምንቀመጥበት ሳይሆን ተጨማሪ የቤት ስራዎች ያሉብን መሆኑ የተለየ አዲስ የሆነ ህዝባችንን የስነ ልቦናውን ይጠግን አዲስ መንገድ ሊያዝ እንደሚገባው ማስተዋላችንን ለህዝባችን በመግለጽ በዚህ በዘንድሮ ጉዞ ላይ ተልኳችንን በስኬት ፈጽመናል። እያንዳንዱ ቦታ በምን አይነት አያያዝ በምን አይነት ሁኔታ ላይ እንዳለ ባሉት መደበኛ ትራንስፖርት መጓጓዣ አገልግሎቶች ገብቶ በማየት ለህዝባችን ምን ደረጃ ላይ ነው ሁኔታዎች ያሉት የሚለውን ፊታችን መጋቢት 2 ቀን ሁልጊዜም ጉዞ አድዋ የምንዘጋበት ቀን ነው። የተሟላ መረጃ የምንሰጥበት ያዘጋጀነውን ቪዲዮዎችም ደግሞ ለህዝብ በይፋ የምንለቅበት ይሆናል።
የዚህ ጉዞ ተሳታፊ የሆነው እስከዳር ታደሰ በሙያው ሀገር አስጎብኚ ቢሆንም ይህን ያህል መንገድ በእግሩ ተጉዞ እንደማያውቅ ይናገራል። ምንም እንኳን ሊደርሱ ካሰቡበት ውስጥ ግማሽ ያህሉን ብቻ ቢፈጽሙም ጉዞ ግን የተለያዩ የታሪክ መጽሐፍ የተነ ያነበቡበት የህዝብ ፍቅር ያዩበት እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች የተዋወቁበት በመሆኑ ደስተኛ መሆኑንም ገልጿል።
ከተለያየ አቅጣጫ የመጣ ልጆች እንደመሆናችን እርስ በርስ የመተዋወቅ እንዲህ የመቀየር የማውራት ስለ ጉዞ አድዋ መዘመር መቀም መፎከር ፈን የነበረበት ጉዳይ ነበረ። በሌላ መልኩ ደግሞ በየመንገዱ የምናገኘው ከዚህ በፊት የማናቃቸውን ኤክስፒሪየንሶች ለማየት የበቃንበት እድል የሰጠን ሙሉ ነበረ። የኢትዮጵያን መልክዓ ምድር ምን እንደሚመስል በሰሜኑ በኩል ያለውን ለማግኘት የቻልንበት ከተማውን ህዝብ የገጠሩን ህዝብ ጠጋ እያልን ያወራንበት ምርቃት የተቀበልንበት ግብዣ የተደረገልን ቦታዎች ብዙ አሉ። በልልታ ቦታ ቀበላ የተደረገልን ቦታዎች አሉ እና እነዚህ እያሳለፍን ግን ደግሞ ዋናው ነገር ጉዞውን አስበን ስንነሳ ሁላችንም እንደተረዳሁት በቆራጥነትና በአገር ፍቅር ተነሳስተን ስለሆነ ማንኛውንም ነገር ጥሩም ሆነ መጥፎ ጥሩን ነገር እንዳመጣጡ ለመመለስ ቆንጆ ቆንጆ እና በበጎን ደግሞ ወደ ራሳችን ህይወት ልምድ ለመክተት ስለሆነ ብዙ መልክ ቢኖረውም ከሞላ ጎደል ግን በጣም የተለየ ልምድ በህይወት ውስጥ የጨመርኩበት ጉዞ ስለሆነ የምንደሰትበት ሁኔታዎች የበዙ ናቸው። በጣም የበዙ።
የጉዞ አድዋ አስተባባሪ ያሬድ ሹመቴ የዚህ ጉዞ መጀመሪያ ላይ ይፋ ያደረጉትና በአፍሪካ ጫፍ ላይ የኢትዮጵያን የአፍሪካ ህብረትና የቱሪዝም ኢትዮጵያን ሰንደቅ የመትከል እንቅስቃሴ በአፈጻጸሙ ላይ መጓተት በመፈጠሩ በታቀደለት ሰዓት አለመፈጸሙን ገልጾ ወደ ኪሊማንጃሮ የሚደረገው ጉዞ በዚህ ዓመት ተግባራዊ የሚሆንበትን ሁኔታ ከአስተባባሪዎቹ ጋር እየተመካከሩበት መሆኑንም አስታውቋል። በተጨማሪም በትግራይ ክልልና በአካባቢው አየነው ያሉትን የህዝቡን መከራና ችግር በምስልና በቪዲዮ ማስቀረታቸውንና በመጪው መጋቢት ሁለት በሚያደርጉት የመዝጊያ መርሃ ግብር ላይ ይፋ እንደሚሆንም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት በፍሎሪዳ ክፍለ ግዛት በተካሄደው የሪፐብሊካን የፖለቲካ ፓርቲ አባላት ካሉበት ጉባኤ ላይ ባሰሙት ንግግር የፕሬዚዳንት ጆ ባይደንን ፖሊሲዎች ነቅፈዋል። ከስልጣን ከተሰናበቱ ወዲህ ያደረጉት ይህ የመጀመሪያው አብይ ንግግራቸው ነው። ከአራት ዓመታት በኋላ ዳግም ለፕሬዝዳንትነት ይወዳደሩ እንደሆንም በእርግጠኝነት ባይናገሩም ፍንጭ ሰጥተዋል። በዋይት ሀውስ የአሜሪካ ድምፅ ዘጋቢ ፓትሲ ዊዳክ ስዋራ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ታቀርበዋለች።
ትላንት እሁድ ፍሎሪዳ በተካሄደው የወግ አጥባቂዎች የፖለቲካ ተግባር ጉባኤ ተሳታፊዎች ለቀድሞ ፕሬዝደንት ዶናልድ ትራምፕ ያላቸውን ድጋፍ በማያጠራጥር ሁኔታ ገልጸውታል። የትራምፕ ደጋፊ ሄንሪታ ኤሚ
I'm here to support President Trump all the way. He is the best president in my lifetime.
እኔ እዚህ ያለሁት ፕሬዝዳንት ትራምፕን እስከመጨረሻው ለመደገፍ ነው። በህይወቴ ካየኋቸው ምርጥ ፕሬዝዳንት ናቸው።
ይኸው የወግ አጥባቂዎች አመታዊ ጉባኤ የተካሄደው ወግ አጥባቂ አመለካከቶችን ለማጉላት ሲሆን የዚህ አመቱ ግን በዶናልድ ትራምፕ ላይ ያተኮረ ነበር። ትራምፕ በበኩላቸው የተኳቸውን ፕሬዝዳንት ጆ ባይደንን ለመንቀፍ ተጠቅመውበታል።
Joe Biden has had the most disastrous first month of any president in modern history. That's true. Already the Biden administration has proven.
የጆ ባይደን የመጀመሪያው ፕሬዝዳንትነት ወር በዘመናዊ ታሪክ በማንኛውም ፕሬዝዳንት ባልታየ መልኩ ስኬት አልባ ነበር። የባይደን አስተዳደር ጸረ ስራ፣ ጸረ ቤተሰብ፣ ጸረ ድንበሮች፣ ጸረ ኤነርጂ፣ ጸረ ሴቶችና ጸረ ሳይንስ መሆኑን አረጋግጧል።
ባይደን በበኩላቸው እሁድ ለትን ያሳለፉት በትውልድ ቦታቸው ዴላወር በሚገኘው ቤተክርስቲያን ከቤተሰባቸው ጋር ሆነው በመሄድ ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ ጄን ሳኪ ለትራምፕ አባባል ብዙም ቦታ እንደማይሰጡ ገልጸዋል።
We're not going to spend too much time here focused on or talking about President Trump.
በቀድሞ ፕሬዚዳንት ላይ የምናጠፋው ጊዜም ሆነ የምንሰጠው ትኩረት ወይም የምንናገረው ነገር አይኖርም።
ትራምፕ ከአራት ዓመታት በኋላ በድጋሚ ለፕሬዝዳንትነት ይወዳደሩ እንደሆነ በእርግጠኛነት ባይናገሩም ፍንጭ ሰጥተዋል። ፓርቲውን የመቆጣጠር ዓላማ እንዳላቸው ግን ከመናገር ወደኋላ አላሉም። እንደ አውሮፓ አቆጣጠር ባለፈው ጥር 6 የተከሰተውን መነሳሳት ቀስቅሰዋል በሚል አንዳንድ ሪፑብሊካውያን ቢነቅፏቸውም በብዙ ሺዎች የሚቆጠሩ ደጋፊዎቻቸው የሀገሪቱ ምክር ቤት አባላት የጆ ባይደንን ፕሬዝዳንትነት ለማጸደቅ የተሰበሰቡበትን የምክር ቤቱ ህንጻን እንደወረሩ የሚታወስ ነው።
They kept saying he's going to start a brand new party. We have the Republican Party. It's going to unite and be stronger than ever before. I am not starting a new party.
Trump አዲስ ፓርቲ መሰረታል ይላሉ። እኔ አዲስ ፓርቲ አልመሰረትም። ሪፐብሊካን ፓርቲ አለን። ፓርቲው አንድነቱን ጠብቆ ከምን ጊዜም በበለጠ ጠንካራ ይሆናል።
ትራምፕ ለሳቸው በቂ የሚሉት ታማኝነት የሌላቸው ሪፐብሊካውያን ምክር ቤት አባላትን የፖለቲካ ክስ እንዲመሰረትባቸው የደገፉትንም ጭምር ከቦታቸው እንዲነሱ ለማድረግ እንደሚጥሩ ዝተዋል። በምክር ቤቱ ህንጻ ስለተካሄደው ወረራ አላነሱም። ምርጫውን አሸንፌያለሁ በሚለው የሐሰት ትርክት ተጥለውበታል። ኦሊቪያ ትሮይ የተባሉ የሪፐብሊካውያን የተጠያቂነት ፕሮጀክት ስራ አስኪያጅ እንዲህ አይነቱ አነጋገር በድርጅቱ መከፋፈል እንዲሰፍ ያደርጋል ብለዋል።
They're looking to find candidates that are more representative of trying to work for what's right for America.
እነሱ የሚፈልጓቸው ተወዳዳሪዎች ለአሜሪካ የሚጠቅም ነገር ለመስራት የሚጥሩ አይነቶችን ነው። አይደለም እንዴ? ለሀገሪቱ ትክክል የሚመስላቸውን የሚያደርጉ አሁን ሰርጾ የሚታየውን መርዛማ የሆነ መከፋፈልና ጥላቻን በማስወገድ ከዲሞክራቶችም ጋር ለመስራት የሚጥሩ አይነት ሰዎች ናቸው የሚፈልጉት።
የወጋ ጥባቂ ሪፐብሊካውያን ጉባኤ በፊት የሚካሄደው በዋሽንግተን ዲሲ ነበር። አሁን ግን የኮቪድ-19 መዛመት እገዳዎች በላሉበት ፍሎሪዳ ነው የተደረገው። በርካታ የጉባኤ ተሳታፊዎች ዓለም አቀፍ ወረርሽኝን ለመከላከል የወጡ ደንቦችን አልተከተሉም።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። አድማጮች አሁን አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ።
የአሜሪካ ድምጽ ሬዲዮ ከኢትዮጵያ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ጋር ባደረገው ቃለ መጠይቅ ወንጀል በመፈጸም የሚጠረጠሩ ሰዎችን ለመያዝና ሕግ ለማስከበር ከመደረግ እንቅስቃሴ በስተቀር አሁን ትግራይ ውስጥ ውጊያ የለም ብለዋል። ትግራይ ላይ ለደረሰው ውድመትና ለተፈጸሙት ወንጀሎች ሁሉ ተጠያቂው ህወሓት ነው። ህዝቡ ተዘርፏል። ነገር ግን ህወሓት ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ህወሓት የኢትዮጵያ መከላከያ ሰራዊትና የኤርትራ ሰራዊት መለዩ አልብሶ ያሰማራቸው ሰዎች ናቸው ወንጀሉን የፈጸሙት ማለታቸው ይታወሳል። እኛም በትግራይ ውስጥ ተፈጽመዋል የተባሉትን ወንጀሎችና ውድመቶችን የሚመዘግቡ ቡድን አባል የሆኑትን ስዊድን የሚኖሩ በምርምር ስራ ላይ የተሰማሩ ዶክተር ደስታ ኃይለ ስላሴን ሜጀር ጀነራል መሐመድ ተሰማ ካነሷቸው ነጥቦች ለአንዳንዶቹ ምላሽ እንዲሰጡባቸው ጋብዘናል። ዶክተር ደስታ ኃይለ ስላሴ ሜጀር ጀነራል መሐመድ ተሰማ የኢትዮጵያ ሰራዊት መቀለ ከገባ በኋላ ጦርነት የሚባል ነገር የለም ላሉት ምላሽ በመስጠት ይጀምራሉ።
ባለፉት 3 ወራቶች እና 22 ቀናቶች በፈረንጆች አቆጣጠር ከኖቨምበር 4 ጀምሮ እስከዛሬው እስካሁኑ ሰዓት ትግራይ ላይ ጦርነት እንዳለ ነው የማውቀው። ጦርነቱም የኢትዮጵያ ሰራዊት ብቻ ሳይሆን የአማራ ልዩ ኃይል፣ የአማራ ፋኖ፣ የኤርትራ ሰራዊት እና የዩናይትድ አረብ ኤሚሬቶችን ድሮኖችን በመጠቀም እስከዛሬ ድረስ ጦርነት እንዳለ ነው የማውቀው።
ሜጀር ጀነራል መሐመድ ተሰማ አሁን የኢትዮጵያ ሰራዊት በህግ ማስከበር ተግባሩ በተፈላጊዎቹ ላይ በማትኮር ህወሓት ፈጠረው ያሉትን ቀውስ በማስተካከልና ትግራይን መልሶ በመገንባት ላይ ነው የሚገኘው ላሉት ደግሞ
እኔ እንደ አንድ ትግራዋይ የምረዳው የህግ የማስከበር ጦርነት ሳይሆን በእነሱ ቋንቋ ህግ የማስከበር ሲቪሊያኖቹን መጨፍጨፍ፣ ያሉትን መሰረተ ልማቶችን ባለፈው 27 ዓመታት ነው የተሰሩት መሰረተ ልማቶችንን ማውደም፣ የሌላ ሀገር የባዕድ ሀገር ወታደርን ጋብዞ ህዝብን ማስጨረስ፣ ፋብሪካዎችንን ማቃጠል፣ ሆስፒታሎችንን ማውደም፣ ስልክ መዝጋት፣ ኢንተርኔት መዝጋት፣ እነዚህ የሰብአዊ እርዳታ ህዝቡ እንዳያገኝ ማድረግ ነው። ህዝቡን ነው እየጨፈጨፉ ያሉት። እነሱ ወንጀለኞች የሚሏቸውን ደግሞ የትግራይ ህዝብ ራሱ ህገ መንግስቱ በሰጠው መብት መሰረት ተጠቅመው መሪዎቼ ናቸው ብሎ የመረጣቸው የህወሓት ሰዎች ናቸው። ትግራይ ህዝብ መሪውን ያውቃል። መሪዎቼ ናቸው ብሎ የመረጠው ህዝባዊ ድርጅት ነው ህዝባዊ ወያነ ሓርነት ትግራይ። ትግራይ መልሰን እየገነባን ነው፣ ትግራይ እንዲህ እያደረገ ነው፣ ጁንታው ነው ያወደመው የሚለው እኔ እንደ አንድ ትግራዋይ በጣም ያበሳጨኛል። እነሱ እንደዚህ ሲሉ ደግሞ በቁስላችን ላይ እንጨት እየሰደዱ ቁስላችንን ድጋሜ እንዲያመረክት እያደረጉ ነው ያሉት።
ሜጀር ጀኔራሉ ትግራይ ውስጥ ለደረሰው ውድመት ሲናገሩ ደግሞ ህወሓት ከ10,000 በላይ የሚሆኑ ወንጀለኞችን ከእስር ለቆና በትኖ ህዝቡ እንዲዘረፍና እንዲበጠበጥ ያደረገ አረመኔ ኃይል ነው ብለዋል። የዶክተር ደስታ ምላሽ
እነሱ እንደሚሉት ህወሓት ባለፉት 27 ዓመታት ራሱ የሰራውን መሰረተ ልማት ራሱ አውድሞ የራሱንም ህዝብ አባት ወንድሞቻችንን እንዲገደሉ እናት እህቶቻችንን እንዲደፈሩ እና እንዲገደሉ እያደረገ ያለው ራሱ የኢትዮጵያ መንግስት በነፍሰ ገዳዩ የኤርትራ ሰራዊት ነው። ትግራይ ላይ ተወልዶ ትግራይ ላይ አድጎ እንደዛ የማድረግ የሞራል ልቅፈት የለውም። የህወሓት ወኪልም አይደለውም፣ የህወሓት አባልም አይደለውም። ግን ህወሓት እኛ እንደምናውቀው የትግራይ ህዝብ እንደሚያውቀው ህዝባዊ ድርጅት ነው። ለህዝብ ብሎ የታገለ ለህዝብ ሲያገለግል የኖረ የኢትዮጵያ ህዝብ አይቶት የማያውቅ ልማት ያመጣ አሁን ደግሞ ለትግራይ ህዝብ ሲል እየተዋጋ ያለው ህዝባዊ ድርጅት ነው። ትግራይ ላይ እነሱ የፈጸሙትን ወንጀል ለመሸፈን አንዴ ጁንታው የለቀቃቸው እስረኞች ናቸው 10,000, 5,000, 3,000 እርስ በርሳቸው እንኳን ሊናበቡ አልቻሉ።
ዶክተር ደስታ ኃይለ ስላሴ በትግራይ ላይ በደልና የጭካኔ ተግባር የሚፈጸመው በማን እንደሆነ ለማወቅ የሰሜን እዝ አዛዡ ሜጀር ጀነራል በላይ ስዩምና የትግራይ የጊዜያዊ አስተዳደር ባለስልጣኖች ያሉትን መስማት ይበቃል ብለዋል።
አሁን ባለፈው የሰሜን እዝ ኃላፊው ሜጀር ጀነራል በላይ ስዩም የኤርትራ ሰራዊት ገብቶ ትግራይ ውስጥ እንዳለ ትግራይ ውስጥ እየፈጸመው ያለው ግፍ በጣም እንደሚያሳዝናቸው በጣም እንደሚያበሳጨው ጠቅሰው ተናግረዋል። ከመቀሌ ነዋሪዎች ጋር ውይይት ሲያደርጉ ከዛም ቀጥሎ ጊዜያዊ የመቀሌ ከተማ ከንቲባ አቶ አታክልቲ ኃይለስላሴ ራሱ እሱም የኤርትራ ሰራዊት ትግራይ ውስጥ እንዳሉ ትግራይ ውስጥ እየፈጸሙት ያለው ግፍና በደል በጣም እንደሚያበሳጨውም ተናግረዋል። በጣም በሚገርም ሁኔታ ደግሞ የጊዜያዊ አስተዳደር ዋና ኃላፊ ተደርጎ የተሾሙ አቶ ሙሉ ነጋ ከተወሰኑ ሳምንታት በፊት ከመቀሌ ዩኒቨርሲቲ ሰራተኞች ጋር ውይይት አድርጎ ነበር። እዛ ውይይት ላይ ምንድነው ያለው አቶ ሙሉ ነጋ የኤርትራ ሰራዊት ውቅሮ ድረስ ገብተዋል። አዎ እናውቃለን፣ እንደገባ እናውቃለን፣ ህዝባችን እንደበደለው እናውቃለን፣ በጣም ካሰብነው በላይ ጥፋት እንዳደረሰ እናውቃለን። ግን አሁን ምንም ማድረግ አንችልም፣ ዝም ብላችሁ አግዙን። የኢትዮጵያ መንግስት ያለው አማራጭ አንድና አንድ ብቻ ነው፣ ተዋግቶ ብቻ ነው የሻዕቢያ ሰራዊትን ከትግራይ ሊያስወጣው የሚችለው። ተዋግቶ ሊያስወጣ የሚችል ቁመና፣ ሰብአዊ ቁመና ደግሞ የለውም ነበር ያለው። ስለዚህ በጣም ያበሳጫል። በቁስላችን ላይ እንጨት እየሰደዱ ነው ያሉት
ሜጀር ጀነራል መሐመድ ተሰማ በበኩላቸው ህዝቡ ተዘርፏል፣ ግን የዘረፈው ህወሓት ነው። መድኃኒቱን ሁሉ ህዝቡ እንዳይጠቀምበት ዘርፎ ይዞ ጫካ ገብቷል። ራሱ ዘርፎ ህብረተሰቡን ዝርፊያ አስተምሯል ብለዋል። ስለወደሙት የመሰረተ ልማት ተቋማት ሲናገሩ ደግሞ ህወሓት ነው ያወደማቸው፣ የመከላከያ ሰራዊትና የኤርትራ ወታደሮች ዩኒፎርም ወይም መለዮ አስለብሶ የላካቸው ሰዎች በመከላከያ ኃይሉ ስም በርካታ ወንጀሎች እየፈጸሙ ነው ብለዋል። የዶክተር ደስታ ኃይለ ስላሴ ምላሽ
ራሱ ባለፉት 27 ዓመታት የሰራውን መሰረተ ልማት አፍርሶ መድኃኒቶችን ዘርፎ የሄደው ህወሓት ከሆነ የኢንተርናሽናል ሚዲያ ይፈቀድላቸው እና እነሱ ገብተው ህዝቡን ይጠይቁ። ህዝቡን ማን እንደረሸነው፣ ማን እንደገደለው፣ ማን እንዳስገደለው ዊቅርና የሌላው የዓለም አቀፉ ኮሚኒቲ አሜሪካ፣ የዩናይትድ ኪንግደም፣ ሌሎች መንግስታት የኤርትራ ሰራዊት በአስቸኳይ ከትግራይ እንዲወጣ፣ ትግራይ ላይ እየተደረጉ ያሉ የሰብአዊ መብት ጥሰቶች በገለልተኛ አካል እንዲጣሩ ስንቴ ጥሪ እያቀረበ ነው። ይህ እኛን መስደብ ነው፣ የትግራይ ህዝብን መስደብ። ራሳቸውን ገድለው ራሳቸውን መሬታችንን ወረው በዚህ በምዕራብ በሕሞራ በወልቃይት በዚህ በራያ በደቡብ በምዕራብ በኩል ደግሞ ለኤርትራ መሬታችንን ሰጥተው ከዛ ተመልሰው ደግሞ ቅድም እንዳልኩሽ በቁስላችን ላይ ነው እንጨት እየሰደዱ ያሉት እነዚህ ሰዎች። አትሊስት እንኳን አንዴ ጥፋት ጠፍተዋል፣ በቃ ይህን ጥፋት አጥፍተናል፣ ይቅርታ እናስተካክለዋለን ከማለት ይልቅ ተመልሰው ህዝቡን ነው እየሰደቡት ያሉት።
ዶክተር ደስታ አያይዘውም በትግራይ ጦርነት ተፈጸሙ ያሏቸውን ግፎችና በደሎች ዘርዝረዋል።
ለምሳሌ አሁን ባለፈው በቅርቡ አክሱም ላይ ጽዮን ቤተክርስቲያን ላይ የተደረገው ግፍ፣ አሁን ቀጥሎን ገዳም ላይ የተፈጸመውን ግፍ፣ ማርያም ደንገላት ላይ የተፈጸመውን ግፍ፣ ዛላምበሳ ላይ የተፈጸመውን ግፍ፣ አሊተና፣ ጃውሃን፣ ኢሮብ ጠቅላላ የተፈጸመውን ግፍ፣ ዳጋ ሐሙስ የተፈጸመውን ግፍ፣ መቀለ ራሱ እየተፈጸመ ያለውን ግፍ ለምሳሌ አሁን በማርያም ደንገላት በፍረንቾች አቆጣጠር ኖቨምበር 30/2020 ነው ማርያም ደንገላት ላይ እኔ እንኳን ራሴን ባጣራሁት ከ81 ወይም 82 ሰዎች በላይ ቤተክርስቲያን ውስጥ ተረሽነዋል። አክሱም ላይ ቀኑ ይለያያል፣ ግን ብዙዎቹ የተገደሉት በኖቨምበር 28 ነው። አሁን አብይ አህመድ ራሱ ፓርላማ ፊት ላይ ቀርቦ አንድ ሲቪሊያን እንኳን አልተገደለም እያለ ሲዋሽ ነበር። ከዛሬ 1237 ዜጎችን መዝግበናል። እነዚህ ሲቪሊያን አይደሉም። ስለዚህ እነዚህ ሰዎችን የገደላቸው ህወሓት ከሆነ ህዝቡ ይጠየቅ፣ የትግራይ ህዝብ ይጠየቅ።
ዶክተር ደስታ ኃይለ ስላሴ ይህ መረጃ የተገኘው ከሟቾቹ ቤተሰቦች መሆኑን ገልጸዋል። መጀር ጀነራል መሐመድ ወንጀሉን የፈጸሙት ህወሓት የኤርትራ ሰራዊት መለዮ ያለበሳቸው ሰዎች ናቸው ላሉት ደግሞ ዶክተር ደስታ ምላሽ ሰጥተዋል።
እሳቸው እንደዛ ይላሉ እና ሜጀር ጀነራል በላይ ስዩም ያው ኢንፎርሜሽን የለውም አያውቅም ማለት ነው። ኦር አታክልቲ ኃይለ ስላሴ ዋሽተዋል ማለት ነው። ኦር ነብዩ ስህር ሚካኤል ዋሽተዋል ማለት ነው። ኦር የጊዜያዊ የትግራይ ክልል አስተዳደር አቶ ሙሉ ነጋ ዋሽተዋል ማለት ነው። ቅድም እንዳልኩት ነው እነዚህ ሰዎች እርስ በርሳቸው እንኳን ሊናበቡ አልቻሉም።
ለምን ሰብአዊ ረድኤት አይደርስም ለሚለው ጥያቄ እርዳታ ይሰጣል ግን ሚዲያ አይዘግበውም ብለዋል ወታደራዊ ባለስልጣን። ዶክተር ደስታ ግን እውነት አይደለም ይላሉ።
ስለዚህ እርዳታ እንኳን አንድ ህዝቡ እንደዚህ እንዲራብ እንዲወድቅ ያደረጉት ራሳቸው ናቸው። ንብረታችንን እንወርሰው መብራት እንዳያገኝ ሕክምና እንዳያገኝ የነበሩት በዚህ ባለፉት 27 ዓመታት የተሰሩት ትንሽ መሰረተ ልማቶች እንደ ሆስፒታል፣ ፋብሪካዎች የነበሩት የኤርትራ ሰራዊት ገብቶ በየገጠሩ በየገበሬው እየሄደ የገበሬው ማሳ እያቃጠለ የገበሬውን እህል እያቃጠለ ያለው የኤርትራ ሰራዊት ነው።
ዶክተር ደስታ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ኦቻ ድረገጽ ላይ ያነበቡትንም ገልጸዋል።
ውሸት እንደሆነ ደግሞ አሁን የዩናይትድ ኔሽንስ ኦቻ የሚባለው ዌብሳይታቸው ላይ ትዊት አድርገው ነበር፣ ማየት ትችያለሽ። እስካሁን እነሱ አክሰስ ማድረግ የቻሉትን የተወሰኑ ተሰጥ ብቻ ናት ያስቀምጥ። ግን የጠቅላይ ሚኒስትሩ ጽህፈት ቤት በትግራይ ላይ ካሉት 36 ወረዳዎች 34 አድርገናል ብሎ ይዋሻል። የነጭ ውሸት ነው።
ዶክተር ደስታ ኃይለ ስላሴ ትግራይ ውስጥ በሲቪሎች ላይ ተፈጸሙ የተባሉ ግድያዎችንና በንብረት ላይ ደረሱ የተባሉ ውድመቶችን በመመዝገብ ላይ የተሰማራ ቡድን አባል ናቸው። ለጊዜያቸውና ለትብብራቸው እናመሰግናለን።
አሁን ሳምንታዊው ስፖርት፣ አዘጋጅና አቅራቢ ሀብታሙ ስዩም።
የቤትኪንግ የኢትዮጵያ ፕሪምየር ሊግ 14ኛ ሳምንት ጨዋታዎች እየተደረጉ ይገኛል። እሁድ የካቲት 21 2013 ዓ.ም በነበሩ ጨዋታዎች ሰበታ ከተማና ድሬዳዋ ከተማ 2-2 አቻ ሲወጡ ፋሲል ከነማ ቅዱስ ጊዮርጊስን 1-0 አሸንፏል። ዛሬ በነበሩ ጨዋታዎች ጅማ አባጅፋር አዳማ ከተማን 2-1 አሸንፏል። በሌላ ጨዋታ ወላይታ ዲቻ ሀዲያ ሆሳናን 2-0 አሸንፏል። በነገ ዕለት ኢትዮጵያ ቡና ከወልቂጤ ከተማ፣ ባህር ዳር ከተማ ከሲዳማ ቡና የሚያደርጉት ጨዋታ ይጠበቃል። የውድድሩን ምዕራፍ በመምራት ላይ የሚገኘው ፋሲል ከነማ ነው። በ32 ነጥቦች ኢትዮጵያ ቡናና ቅዱስ ጊዮርጊስ በጎል ክፍያ ልዩነት የሁለተኛና ሶስተኛ ደረጃን ይዘው ይከተሉታል። በ24 ነጥቦች ከፍተኛ ግብ አስቆጣሪዎችን ሰንጠረዥ ከአንድ እስከ ሶስተኛ የተቆጣጠሩት አቡበከር ናስር ከኢትዮጵያ ቡና በ17 ጎል፣ ሙጂብ ቃሲም ከፋሲል ከነማ በ12 ጎሎች፣ እንዲሁም ጌታነ ከበደ ከኢትዮጵያ ቡና በ10 ጎሎች ናቸው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና አደሩ።